ጤና ይስጥልኝ እንደምን ዋላችሁ። ይህ በቲኪ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ እሁድ በ860 AM የአየር ስርጭት የሚተላለፍ ሳምንታዊው የቲኪ ሾው ነው። የቲኪ ሾው ሁልጊዜ እሁድ ከ4 ተኩል እስከ 5 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙንን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋር የተያያዙና ልናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽንስ ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልንን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ? ተካ ከለለ ሳሉ ነኝ። በዛሬው ፕሮግራማችን ግዜ ካገኘን ሁለት አጠር ያሉ ፕሮግራሞች አቀርባለሁ። የሶሻል ሴኩሪቲ አድሚኒስትሬሽን የጥሮታ ገንዘባችን ሚዝ ማለት ነው በአመት በስተት 14000 ሰው ይገላል። እንዴት እንደሚገልል ነግራችሁ ነው። ሞተን ከሆነ ደግሞ እንዴት አድርገን ወረቀቱን ለመቀየር እንደምንችል ነግራችሁ ነው። በየአመቱ ይደረጋል። ባለፉት 3 አመታት ወደ 40000 የሚሆኑ ሰዎች በጽሁፍ ብቻ ገድሏቸዋል ማለት ነው። ሌላው ይሄ የቤቶች ጉዳይ፣ የሞርጌጅ ጉዳይ የኦባማን አድሚኒስትሬሽን አስተዳደር በጣም እያሳሰበው ስለሆነ will obama refinance your mortgage yemil yewattar estalle ye obama mengist lallow ye betoch chigroch meftihe kala derege ye economy huneta litarama aychilim yemil asasaballe be mengist bokun ingidi ba hasab min indalle enegrachuallo yemisera na yemaysera mohun demo etenetnewallo malatno armajuchachin yi አሁን የምትሰሙት ያለ ፕሮግራም በ860 AM ብቻ ሳይሆን በኢንተርኔት ገብታችሁ www.tktaxes.com TK ሲሚናት ታክስስ ታክሶች ናቸው tktaxes.com ከገባችሁ ፊታችሁ ላይ ማይክሮፎን ይመጣል። ማይክሮፎን ክሊክ በመታረበት ጊዜ አሁን የምናገረው ላይቭ ለመስማት ትችላላችሁ። ካለፈ በኋላ ደግሞ የሁለት ወር የሶስት ወር የተናገርኩት እዚያው አስገብቻለሁ ታገኛላችሁ ማለት ነው። ይህ በየሳምንቱ የማቀርበው ትምህርታዊ ፕሮግራም ለብዙዎቻችን አገልጋይ በመሆኑ አንዴ ብቻ ማዳመጥ ሳይሆን አንዳንዴ ሁለት የማዳመጥ ይኖርባችኋል። ምክንያቱም የምናገረው ብዙ ፋክቶች ስላሉት ነው። አንዳንዴ በሬዲዮ በቀጥታ የምናገረውን በሙሉ ላይገባን ይችላል፣ ላንስማውም እንችላለን። ብዙ ነገሮች የሚያቋርጡ ነገሮች አሉ ማለት ነው። በተለይ ባለፈው ሳምንት ስለ ሎን ሞዲፊኬሽን እና ስለ ፎርክሎዠር ያረኩት ሰሞኑን ብዙ ሰዎች ጠይቀው ነበር። ጥያቄው በሙሉ ፕሮግራሙ ላይ ነበር። ስለዚህ አኑ የጊዜ እጥረት እንዳላችሁ ይገባኛል። አኑ አንዳንድ ጊዜ ኮምፒውተር ላታገኙ ትችላላችሁ፣ አንዳንዴ ላይመቻችሁ ይችላል። ግን ይህን ፕሮግራም ተከታተሉት፣ ምክንያቱም ከኪሳችሁ ገንዘብ የሚወጣው ነው የሚያየው። ሁልጊዜማ የሚወጣውና የሚገባው ነውና ጠቃሚነት ስላለው ነው። እንግዲህ ፕሮግራማችን ከመጀመራችን በፊት አንደኛ ለመደወል ብትፈልጉ የስቴሽኑ አሁን ያለሁበት ማለት ነው 404-355-8699 ልደውሉ ትችላላችሁ፣ ጥያቄም ካላችሁ አስተያየትም ካላችሁ ማለት ነው። እንግዲህ ፕሮግራሙ ከመጀመሩ በፊት ሙዚቃ ላሰማችሁ። ዛሬ ማሰማችሁ የጥላሁን ገሰሰ ዘፈኖች ይሆናሉ።
Manam baitaim መርኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል ሆነ ለሊት በተቻለኝ አቅም ስምሽን ካልጠራው ደስ ብሎኝ አያውቅም come not per aha ligo dire deus capto che mi caper capto che mi caper aha parem te codice le norma so in per aha che anche agneo
eci በጣም ጥሩ ዘፈናት አርማጆቻችን የማዘፈናቸው ዘፈኖች ለኔ የሚሰሙኝ ዘፈኖች ናቸው። አንዳንድ የዘፈኑ ሲዘፈን አገሬ የነበርኩበት ቦታ ነው ትዝ ሚለኝ። የት እንደሰማሁት ትዝ ይለኛል። የት እንደተጫወትኩት ትዝ ይለኛል። ስለዚህ ሌሎቻችሁም እንደዚህ ያጋጥማችሁ ይሆናል። ጥሩ ዘፈን ነበረች። አመሰግናለሁ ጥላሁን። እሺ የሶሻል ሴኩሪቲ አድሚኒስትሬሽን የመሞታችንና ያለመሞታችን ዳክመንት የሚያዝበት ነገር ነው። ምክንያቱም የሶሻል ሴኩሪቲ አድሚኒስትሬሽን ጥሮታ በመንወጣበት ጊዜ ወይም ደግሞ ዲስኤብል በሚሆንበት ጊዜ የሚሰጠው ገንዘብ ተቆጣጣሪ በመሆኑ የሞቱና ያሉ ሰዎች ዳክመንት ይዛል። አንዳንዴ ብዙ ስህተቶች ሊደረጉ ይችላሉ። ዳክመንቶቹ ብዙ ቦታ ስለሚዞሩ በሚዞርበት ጊዜ ደግሞ ብዙ የሚጻፉ ስም first name, middle name, last name, አድራሻ ዚብ ኮድ ምናምን ስላለ አንዳንዴ ቁጥሮቹ ይሳሳታሉ። ለምሳሌ አንድ ሰው ታሟል እንበል ይሞታል። ሲሞት ኦቶፕሲ ይደረጋል። ኦቶፕሲው ምንድነው? ምርመራ ሞቱና ለሞቱ ለማረጋገጥ ማለት ነው። በሚረጋገጥበት ጊዜ ወደ ካውንቲው ዳክመንት ኦፊስ ይሄዳል እና የሚያስገባው ሰውዬ የሚያስገባው ቁጥር ማተር ያረጋል። ለምሳሌ 4344 የመጨረሻውን ቁጥር ነው የምናገረው ያለ 4344 የሚለውን 4355 ካረገ ሌላ ሰው ሞቷል ማለት ነው። 4344 ሊጽፍሎ 4343 ከጻፈ ሌላ ሰው ሞቷል ማለት ነው። እንደዚህ የመሰሉ ስህተቶች በአመት የሶሻል ሴኩሪቲ አድሚኒስትሬሽን ወደ 14000 ሰው ይገደላል ማለት ነው። መገደላችንን አናውቀውም። ምናውቀው ባንክ ቤት ለምሳሌ የሚመጣ የጥሮታ ገንዘብ ካለ ወዲያው ያቆማል። ለዚህም ምሳሌ የምትሆነን አንዲት አሜሪካዊት ጥሮታ የወጣች ናት። የጥሮታ ገንዘብ አሉት ወስጥጅል ሙታሻል ብላቷል ባንኩ። እኔ አልሞትኩም ምናምን ስትል አይ ያለ መሞትሽ ማረጋገጫ ማምጣት አለብሽ ነው። እንዴት ማረጋገጫ እንደምታገኙ እነግራችሁ ነው። ለነገሩ በአመት ውስጥ እዚህ አሜሪካ ውስጥ ወደ 3 ሚሊዮን የሚሆን ሰው ይሞታል። ምናልባት 3 ሚሊዮን ብዙ ሊሆን ይችላል፣ ግን በወር ብናካፍለው በ50 ስቴቶቹ ብናካፍለው እዚህ ስቴት ኦፍ ጆርጂያ በየወሩ 5000 ሰው ይሞታል ማለት ነው። ነገሩ ትልቅ ቢዝነስም ነው ማለት ነው። እነዚህ ዶክመንቶች ከቦታ ወደ ቦታ በሚተላለፉበት ጊዜ የሶሻል ሴኩሪቲው ቁጥር ሲያስገቡ ማለት ነው ከተሳሳቱ እንዳልኳችሁ ሌላ ሰው ሊሆን ይችላል፣ ስሙን ከተሳሳቱ ሌላ ሰው ሊሆን ይችላል። ስለዚህ ሁል ጊዜ የሚመጣው ዶክመንት አንዳንዴ ቁጥጥር ስር የለው፣ ምክንያቱም ሰውየው ሞቷል። በሞት ጊዜ ደግሞ መጥቶ የሚከራከርለት ሰውም የለም። ይሄ የሞት ዶክመንት አንደኛ ሶሻል ሴኩሪቲ ናምበር አለው፣ ስም አለው፣ የተወለድንበት ቀን አለ፣ የሞትንበት ቀን ሰውየው የሚፈርምበት ነው ማለት ነው። የሞትንበት ቀን ያው ኦቶፕሲ ከተደረገ በኋላ ያስገባሉ፣ ዚፕ ኮድ ያስገባሉ፣ የመጨረሻ የነበረ ስማችን የሚታወቅ ስማችን ማለት ነው። ለምሳሌ አግብተን ከሆነ በባላችን ላስት ኔም ልንሆን ይችላለን፣ ወይም ካላገባን ደግሞ በኦሪጂናል ስም ሊሆን ይችላል። እነዚህም በሙሉ የሚይዝ ዳታቤዝ በሶሻል ሴኩሪቲ አለ። እስካሁን ድረስ ወደ 87 ሚሊዮን የሚሆኑ ሰዎች የሞቱ ዶክመንት ይዛል። ስለዚህ በጣም ብዙ ዶክመንት ነው ያለው እና በየአመቱ ወደ 3 ሚሊዮን እየጨመረ ይሄዳል ማለት ነው። እነዚህ IRS ስህተት ይላቸዋል። ስህተቱ የሚደረገው ለማወቅ አይቻልም። ሞተ የተባለው ሰውዬ ዶክመንቱን ሊያጣራ ሲሄድ ብቻ ነው ማን እንደተሳሳተው የምናውቀው። ስለዚህ እንደዚህ በሚያጋጥምበት ጊዜ ምንም መናደድ አያስፈልግም። ሄዶ ስህተቱ የት እንደደረገ ከታወቀ በኋላ ወደ ሶሻል ሴኩሪቲ አድሚኒስትሬሽን ፊዚካሊ በአካል ሄደን መኖራችንን ከነ ፎቶግራፋችን ከነ ድሮ ከነበረው ሶሻል ሴኩሪቲ ቁጥራችን እንዲሁም ሌሎች ነግረን ለማረም ይቻላል። የሚበዛው ጊዜ እርማቱ ጥቂት ጊዜ ይፈጃል፣ አንድ ወር ሁለት ወር ይፈጃል። ሞተን እንደገና ካረም ነው ወደ ኋላ አይከፈለንም። ስለዚህ ችግር አለ። ብዙዎች ሰዎች መሞታቸውን የሚያውቁት ቼካቸው ባውንስ ያደርጋል። ምክንያቱም በኑሯችን ላይ የምንጽፈው ቼኮች ስላሉ ከሞት ደግሞ ዳክመንቱ ወደ እነዚህ ኢንስቲትዩት ባንኮች ወሌሎች በሁሉም ጋር ስለሚደርስ ይዘጋል አካውንቱ። በሚዘጋበት ጊዜ ባውንስ ቼክስ እናገኛለን። በሱ ነው አንዱ ለማወቅ የምንችለው። እቺ የ52 ዓመት ዕድሜ ሙታለች የተባለችው አሁን ብዙ ቼኮቿ ባውንስ እያደረጉ ምን ሆኛለሁ ብላ ወደ ባንኳ ስትሄድ ሞተሻል ያሏት እና ወደ 300 400 ብር ደግሞ የባውንስ የሆነበት በእያንዳንዱ 25 ብር ወደ 35 ብር ያስከፍላሉ። እሱን ደምረው 400 ክፍያ ሲሏት የጥሮታ ገንዘብ ነው ያላት፣ በጣም ትንሽ ነውና አእምሬ ሁሉ ተናወጠ ነው የምትለው። IRS ይሄኛውን ስህተት ማለት ሶሻል ሴኩሪቲ አድሚኒስትሬሽን ይሄኛውን ስህተት ሁልጊዜ እንደሚያጋጥማቸው ያውቃሉ። በተለይ አንዳንድ ነገር እንደዚህ የመሰለ በሚደረግበት ጊዜ ለማረምም እየሞከሩ ናቸው፣ ግን human error የሰው ስህተት ሁልጊዜ ሊኖር ስለምንችል እንደዚህ አይነት ስህተት በሚያጋጥመን ጊዜ አንደኛ ማን ሪፖርት እንዳደረገን ሞተናል እንዳለ ወይም ሆስፒታሉ ይሁን ወይም ደግሞ የፊኖራል ሆም ሊሆናል አንዳንዴ። ባይ ዘ ወይ ፊኖራል ሆምም ከሆነ ፊኖራል ሆምን ማነጋገር ይኖርብናል። ከዚያ በኋላ የዴዝ ሰርቲፊኬት ኮፒ መውሰድ ይኖርብናል ወደ ሶሻል ሴኩሪቲ አድሚኒስትሬሽን። አድማጮቻችን ቀልድ አለምናችኋለሁ፣ ይሄ ያጋጠመ ነገር ስለሆነ ሊያጋጥመን ይችላል። አልመኝላችሁም፣ ለእኔም አልመኝም። ለነገሩ ግን ያጋጠመ እንደሆነ ሪያል ስለሆነ ነው የምነግራችሁ ያለው። የዴዝ ሰርቲፊኬቱን ሄደን ከዚያ የተፈረመበት ያለሞታችን የሚያሳይ የተፈረመበትን ሄደን በምናሳይበት ጊዜ ሶሻል ሴኩሪቲ አድሚኒስትሬሽን እንደገና ሪኢንስቴት ሊያደርገን ይችላል ማለት ነው። ይሄ እርማት ከተደረገ በኋላ ግን ወደ ባንካችን መደወል ይኖርብናል። ሌላው ወደ credit reporting agency ደግሞ መደወል ይኖርብናል። ምክንያቱም እነሱም ይደርሳቸዋል ሞታል የሚል ዶክመንት የሚደርሳቸው ወደ credit reporting agency መሄድ ይኖርብናል እና እንደገና እንዳልሞት የሚያሳየውን ሰርቲፊኬት እንደ ዶክመንት እንይዛለን ማለት ነው። እሺ ስለዚህኛው እዚህ ጋር ላቆመውና የሚቀጥለው ፕሮግራም እስከመጣ ድረስ አንድ ሌላ ደፈን ደሞ የጥራውን ሰጣችኋለሁ ተመልሼ እመጣለሁ።
እስከመቼ ባንቺ ባልነዳለሁ አልቻልኩም አርንብያለሁ እስከመቼ ባንቺ ባልነዳለሁ አልቻልኩም አርንብያለሁ ሰለቸኝ መረረኝ እኔ ተጨነቅኩ እንደምለውን አልቻልኩም ትንሽን አልቻልኩም ምን ሆንኩ እኔ ለኔ አልሆንኩ እስከመቼ ባንቺ ባልነዳለሁ አልቻልኩም አርንብያለሁ እስከመቼ ባንቺ ባልነዳለሁ አልቻልኩም አርንብያለሁ ሰለቸኝ መረረኝ
አድማጮቻችን እቺ ዘፈን ጉደኛ ናት። በኃይለ ሥላሴ ጊዜ መረረኝ ሰለቸኝ ትል ስለነበረ የፖለቲካ ዘፈን ትመስላለች ተብሎ ታግዳ ነበር። በደር ጊዜ ስትፈታ ትዝ ይለኛል። የሚቀጥለው ደግሞ ከሞርጌጃችን ጋር የተያያዘ ነው። ብዙን ጊዜ ይህ አርስት ተጠቅሰናል። እንደውም የባንክ ባለስልጣንም አምጥተን ኢንተርቪው አድርገናል። እዚህ ብዙ ኢንቨስትመንት አለ። መሬት ላይ የተያያዘው ገንዘብ በጣም ብዙ ነው። አንዳንዱ ወደ 50 ትሪሊየን ብለውም ይገምታሉ። ይህ የ real estate ጉዳይ እያዘቀዘቀ ከመጣበት ጊዜ ጀምሮ ማለት ከ2006 ጀምሮ ማለት ነው ያለን ቤት ከአቅሙ በላይ እየከፈልንበት ነው። ፎርክሎዝ ያልሆኑ ብቻ ሳይሆኑ የሚጎዱት በየጊዜው የምንከፍል ያለን ሰዎችም ጉዳት ላይ ያለን ልግለጸው። አንድ ቤት 150 ሺህ የተገዛ አሁን 50 ሺህ እየተሸጠ ነው። እዚህ እኛ እዚህ ጆርጂያም ስቶን ማውንቴን ጎኔት ካውንቲ በየቦታዎቹ እየተሸጡ ናቸው። ዴካብ ካውንቲ እየተሸጠ ነው። ፎርቲን ካውንቲ እየተሸጠ ነው። በ15 ሺህ ቤት አለ አሁን ክሌይተን ካውንቲ አለ። ይሄ የገንዘብ መጉደል ኪሳችንን እየቦረቦረው ነው። አንደኛ ገንዘብ በማይገኝበት ጊዜ ሙሉ ሞርጌጅ እየከፈልን ነን። ስለዚህ 150 ሺህ አውጥተን 1200 በወር በምንከፍልበት ጊዜ ከ30 ዓመት በኋላ የምናገኘው ገንዘብ ዝቅተኛ ነው። ፕላስ ደግሞ 100 ሺህ ከአቅሙ በላይ ሄዷል ማለት ነው። ይሄ በሪል ስቴት በቋንቋ አንደር ዋተር ይባላል። የሚበዛው ቤት አንደር ዋተር ነው ያለው። አንደር ዋተር ምን ማለት ነው? ዋጋውን ያህላና የሚያለ። ሌላው ይሄ ካፒታሊስት አገር የዌስተርን ስርዓት በማርኬት የተገዛ ስለሆነ ማርኬቱን ይዞ የማይንቀሳቀስ ጥሩ ስርዓት አይደለም። ይህ ግን አሁን ሪል ስቴት ማርኬቱን ይዞ አይጓዝም ያለ። አሁን አንዳንዱ ኢንትረስት ሬት የቤት ማለት ነው 3% ነው። አንዳንዶቻችን 7.5 አለን። ሁልጊዜ ነው የምናገኘው በተለይ ሞዲፊኬሽን በመናደርግበት 6.5 በጣም ብዙ ሰው ነው ያለው። 6 ብዙ ነው ያለው። ስለዚህ ማርኬቱ በ3 እየተንቀሳቀሰ እኛ ደግሞ 5% እና 6% 7% እንከፍልበት ጉዳት ላይ እየደረሰ ነው። ሌላው በኢኮኖሚው ሌላ ችግር ያለው
ለቤት የምናወጣው ገንዘብ ብዙ ከሆነ ለሌላ የምናጠፋው ገንዘብ ስለሌለን ከማኒ ሰርኩሌሽን ያወጣ ነው ነው።
ለምሳሌ ልግለጽ፣ አንድ ሰው የቤቱ ሞርጌጅ 1200 ከሆነ ደሞዝ ቀንሷል፣ ያቺን ቤት እንደምንም ብሎ እየከፈለ ነው። ሌላ የሚያጠፋው ገንዘብ ግን እየተቀነሰ ስለሆነ ሰርኩሌት የሚያደርገው ገንዘብ እየቀነሰ ስለሆነ ኢኮኖሚው ሊንቀሳቀስ አይችልም። ብዙን ጊዜ ነው የምነግራችሁ የአሜሪካ ስርዓት የሚንቀሳቀሰው ገንዘብ ሲሽከረከር ብቻ ነው። ከአንዱ አምጥቶ ወደ ሌላው ስንከፍልና ወደ ሌላው ስናጠፋው እሱም ደግሞ ሲያጠፋው ሰርኩሌት ያደርጋል። እንዲያውም አንዳንዴ በአመት 3 ጊዜ ነው የሚንቀሳቀሰው። አሁን ግን 2 ጊዜ እንኳን የሚንቀሳቀስ አይደለም። ስለዚህ ምንድን ነው ያለው አስተሳሰብ? የኦባማ መንግስት ትንሽ የፖሊሲ ለውጥ ቢያደርግ ኖሮ ባንኮቹን ወደ ማርኬት ኢንትረስት ሬት እንዲያወርድ መጠየቅ አለበት የሚል አለ። ጭምጭምታም አለ፣ እየታሰበበትም ነው። የረጅም ጊዜ አርስ ነው፣ እንዳውም ወደ አመት ሊሆነው ነው። አሁንም በጣም ማቴሪያል እያደረገ ነው። ይሄ ነገር ሊሆን ይችላል። ብዙ ችግሮች አሉት። አንደኛ ባንኮቹ ይሽላሉ ወይስ አይሉም ነው። ሌላው ደግሞ ይሄ ኢንትረስት ሬቱ ከ6 ወይም ከ7 ወደ 3 የሚገባው ኦን ታይም ለሚከፍሉት ሰዎች ነው ወይስ ዲፎልት ላደረጉት ሰዎች ነው የሚለው ያለ። እንደዚህ ካደረጉ ደግሞ እያንዳንዱ ቤት እንደገና አፕሬዝድ መሆን ይኖርበታል። አፕሬዝድ ከሆነ ደግሞ ጊዜና ኮስት የሚጠይቅ በመሆኑ ባንኮቹ ላይስማሙ ይችላል። ሌላው ችግር ደግሞ ያለው የካፒታሊስት ስርዓት ስለሆነ ከበላይ የመጣ ትዕዛዝ ወደ ታች አይሰራም። ሰው አሻሚ ሁኔታ አለ። በተለይ የዎል ስትሪት ይሄ ነገር ካልተደረገ ስርዓቱ ሊንቀሳቀስ አይችልም የሚል ዘ ኒውዮርክ ታይምስ ያወጣው ሪፖርት አለ በቅርቡ ማለት ነው። ግን እንዳልኳችሁ እነዚህ የተለያዩ ኢንትረስት ግሩፕስ ስላሉ የባንኮቹ ኢንትረስት ግሩፕስ ስላሉ ጥሩ የሚከፍሉና መጥፎ የሚከፍሉም እንዴት አድርጎ አንድ ይሆናሉ የሚል ስላለ አስቸጋሪ ነገር አለው። ግን ሊሆን የሚችልበት መንገድ ግን ምናልባት ኔጎሼት ቢደረግ መሃል ሮድ የሆነ መሃለኛ የሆነ ውጤት ለማግኘት ይቻል ይሆናል። እንግዲህ እንደገና ደግሞ ትንሽ ብዙ ስለተናገርኩ ሙዚቃ ላሰማና ተመልሼ እመጣላችኋለሁ።
ለያየt motne ulete wadedese mele
እንግዲህ ምን ማለት ነው? ይሄ ከመንግስት የምንጠብቀው ነው። ግን ይሄ ካልሰራ ግን ባለፈው ሳምንት እንደነገርኳችሁ የሎን ሞዲፊኬሽን እኮ ይሰራል። ሎን ሞዲፊኬሽን ባለፈው ጊዜ እንደገለጽኩላችሁ ዴድላይን የለው። ሎን ሞዲፊኬሽን አመልክተን ባይሳካልን ማለት በሶስት ወር እንደገና ኢንፎርሜሽን አምጣ ይሉናል። እንደገና 3 ወርም አመልክተን
ሁለተኛው ሶስተኛው አረም ባይሳካ እንደገና ኢንፎርሜሽን አምጣ ይሉናል። ስለዚህ ደካማ መሆን የለብንም። ይሄ መንግስት የሰጠን መብት በመሆኑ ባንኩ ደግሞ ቮለንቲር አርጎ ሎን ሞዲፊኬሽን መቀበሉን ስለምናውቅ ሎን ሞዲፊኬሽን ደጋግማችሁ ማሰራት እንዳለባችሁ ነው። ሌላው እዚህ ጋር ነገርም ፈልገው ሁል ጊዜ ሎን ሞዲፊኬሽን በመታረጉበት ጊዜ ባለሙያ ማነጋገር እንዳለባችሁ ነው። ምክንያቱም ባለፈው ጊዜ እንደነገርኳችሁ ቁጥር ሳይንስ ነው። ቁጥር ሁሉ ሰው አይሰራውም። ቁጥር የራስ የሆነ ትርጉም አለው። ትርጉሙ የሚያውቀው ግን ባለሙያ ሲሆን ብቻ ነው። ስለዚህ ሎን ሞዲፊኬሽን አፕላይ በመታረጉበት ጊዜ ባለሙያ ማነጋገር ይኖርባችኋል። ይገባኛል አንዳንዴ ባለሙያ በመታናገሩበት ጊዜ ትንሽ ወጪ አለው። ግን ትንሽ ወጪ ከፍሎ ትልቅ ለውጥ ማምጣት ይሻላል። ገንዘብ ቆጥባለሁ ብሎ እዚያው የተሽከረከሩ ከመመላለስ። ስለዚህ ይሄ የሎን ሞዲፊኬሽን ፕሮግራም አሁን በተለይ ጥሩ አርጋችሁ ካመለከታችሁ እየሰራ ነው። እያየሁት ነው፣ እየሰራ ነው። ለሁላችን ላይሰራ ይችላል። መሰረተ ሐሳቡ ግን እንዲገባን ስለምንፈልግ በሚቀጥለው ሳምንት ስለ ሎን ሞዲፊኬሽን እንደገና ደግሜ አሰማችኋለሁ። ሁላችሁም ማዳመጥ ይኖርባችኋል። በሬዲዮ ባታዳምጡት በኢንተርኔት መስማት ትችላላችሁ። ስለዚህ የሚቀጥለው ሳምንት እንደገና ሎን ሞዲፊኬሽን ምን እንደሆነና ምን ማድረግ እንዳለብን አስፍቼ እገልጸዋለሁ። እንግዲህ በሌላ ፕሮግራም በሚቀጥለው ሳምንት እስክንገናኝ ድረስ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝ። Thank you.